Bai eta.
ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 2 2016 ዓ.ም ዝግጅታችን ጀመረ። መንግስት የመገናኛ ብዙሃን አዋጁን እንዲያከብር በባለሙያዎች ተጠየቀ።
ፕሬሶች ለፖለቲካ መሳሪያነት ዋሉ በግራም በቀኝም ያሉትና ሞያዊነት እየቀነሰ ወገንተኝነት እየጨመረ በመንግስትም ወገን መንግስትም መንግስታዊ ባሉን ወገኖችም ዘንድ ደግሞ መገናኛ ብዙሃኑን ለፖለቲካ አላማ ማራመጃነት የመጠቀሙ ነገር በረከተ።
የሰማችኋቸው የቀድሞ የኢትዮጵያ የመገናኛ ብዙሃን ባለስልጣን ኃላፊና በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ዶክተር ጌታቸው ድንቁ ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በድባጤ ወረዳ ታጣቂዎች አደረሱት በተባለ ጥቃት ንብረትና የሰው ህይወት ጉዳት ደርሷል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎቹ ወደ ደረጀ።
ሰላም በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በእስራኤል ፓርላማ ምክትል አፈ ጉባኤ ሞሼ ሰለሞን የሚመራ የእስራኤል መንግስት ልዑካን ቡድን በትግራይ ክልል የሶስት ቀናት ጉብኝት አድርጓል። 6 አባላትን ያቀፈው የልዑካን ቡድኑ በጉብኝቱ በእርሻ ልማት፣ የቴክኖሎጂ ሽግግርና አስቸኳይ እርዳታ ስለሚዳረስበት መንገድ በጋራ መስራት ስለሚቻልበት ሁኔታ መወያየቱን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው አስታውቀዋል። በተጨማሪም የእስራኤል ልዑካን ቡድን በሰሜን ምዕራብ ትግራይ ዞን በአዲ ዳዕሮና እንዳ ባጉና ከተማ ነዋሪዎች ቡድን ከሆኑ ቤተ እስራኤላውያን ጋር ተወያይቷል። በሰሜኑ ጦርነት ወቅት የወደሙ የአካባቢውን መሰረተ ልማቶች መልሶ መገንባት ስለሚቻልበት ሁኔታም ተነጋግረዋል። የአካባቢው ቤተ እስራኤላውያን መካነ መቃብርም በልዑካን ቡድኑ ተጎብኝተዋል። የልዑካን ቡድኑ መሪ የእስራኤል ፓርላማ ምክትል አፈጉባኤ ሞሼ ሰለሞን በጉብኝቱ ፍጻሜ በሰጡት መግለጫ ጦርነቱ በትግራይ ክልል መሰረተ ልማቶች ላይ ያደረሰውን ውድመት ለዓለም አቀፍ ማህበረሰብ እንደሚያስረዱ መናገራቸው ተመልክተዋል። ይህ በእንዲህ እንዳለ 10 ሀገራትን በመወከል ማዕከሉን በለንደን ባደረገው የሮያል ዲፌንስ ኮሌጅ የሚሰሩ የጸጥታና ዲፕሎማሲ ባለሙያዎች ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር በፕሪቶሪያ የሰላም ስምምነትና በወቅታዊ ሁኔታዎች ላይ ተነጋግረዋል። ባለሙያዎቹ በተመሳሳይ ጉዳዮች ላይ ከክልሉ የፖለቲካ ፓርቲዎች ጋር እንደተወያዩ የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ለሪፖርተራችን ሙልጌታ አጽብሃ ገልጸዋል። በምዕራብ አፍሪካዊቷ ቻድ እንደ አውሮፓ አቆጣጠር ግንቦት 6 የተካሄደው ፕሬዝደንታዊ ምርጫ ጊዜያዊ ውጤት ትላንት አሙስ ምሽት ይፋ ከተደረገ በኋላ ቻድ ሰላሟን ለማስጠበቅ ወታደሮቿን አሰማርታለች። ወታደሮቹ በአገሪቱ ዋና ከተማ በንጃሜና የተሰማሩት የሽግግር ፕሬዝደንት የሆኑት ጄኔራል ማሃማት ኢድሪስ ዴቢ በፕሬዝደንታዊ ምርጫ 61 በመቶ ድምፅ በማግኘት አሸናፊ መሆናቸውን መገለጹን ተከትሎ ነው። ዋናው የተቃዋሚ ፓርቲ እጩ ሰክሴ ማሰራ በምርጫው ከፍተኛ ድምጽ በማግኘት አሸንፈናል በማለት የምርጫው ውጤት ተሰርቆብኛል ብለዋል። ከንጃሜና ነዋሪዎች የተገኘው መረጃ እንደሚያመለክተው ትናንት ምሽት ውጤቱ ከተገለጸ በኋላ ዛሬ አርብ ማለዳው ላይ ከፍተኛ የተኩስ ድምጽ ተሰምቷል። የአሜሪካ ድምጽ ያነጋገራቸው ነዋሪዎች የተኩስ ድምጹ የምርጫውን ውጤት የሚቃወሙትን ለማስፈራራት በመንግስት ኃይሎች የተተኮሰ ሳይሆን እንዳልቀረ ገምተዋል። ተቃዋሚዎች እና የሲቪል ማህበራት በአወዛጋቢው የምርጫ ውጤት ምክንያት ሁከት ሊፈጠር እንደሚችል አስጠንቅቀዋል። ፕሬዚደንት ዴቢ ምሽቱን በሰጡት መግለጫ አብዛኛው መራጮች እሳቸውን በመምረጣቸው አመስግነው ካሁን በኋላ ለሁሉም የቻድ ዜጎች በዲሞክራሲያዊ መንገድ የተመረጡ ፕሬዚደንት መሆናቸውን ተናግረዋል። ዴቢ ወደ ስልጣን የመጡት እንደ አውሮፓ አቆጣጠር 2021 ቻድን ለ30 ዓመታት የመሩት አባታቸው ኤድሪስ ዴቤ ኤትኖ ከሞቱ በኋላ ነው። ምስራቅ ኢየሩሳሌም የሚገኘው የተባበሩት መንግስታት ድርጅት ለፍልስጤማውያን ዋና መስሪያ ቤት በቃጠሎ ጥቃት ምክንያት ተዘጋ። የእስራኤል ነዋሪዎች በተንጣለለው የድርጅቱ ግቢ ጠርዝ ላይ ያሉትን አካባቢዎች በእሳት ካቀጣጠሉ በኋላ ቢሮው መዘጋቱን ድርጅቱ አስታውቋል። ከአንድ ሳምንት ባነሰ ጊዜ ውስጥ የሐሙሱ ጥቃት ሁለተኛው መሆኑን በኤክስ ማህበራዊ ሚዲያ ገጻቸው ላይ ያሰፈሩት የድርጅቱ ኃላፊ ፊሊፒ ላዛሪኒ ተገቢው የጸጥታ ጥበቃ እስካልተመለሰ ድረስ ድርጅቱ ግቢውን ለመዝጋት መወሰኑን ተናግረዋል። ይህ አስከፊ እርምጃ ነው ያሉት ኃላፊው የተባበሩት መንግስታት ድርጅት ሰራተኞች ሕይወት አሁንም ከፍተኛ አደጋ ላይ ወድቋል ብለዋል። የተባበሩት መንግስታት ድርጅት ሰራተኞችና መገልገያዎች በማንኛውም ጊዜ ጥበቃ እንዲደረግላቸው አካባቢውን የተቆጣጠረው የእስራኤል መንግስት ኃላፊነት ነው ሲሉም ላዛሪኒ ተናግረዋል። የእስራኤል ፖሊስ በድርጅቱ ቅጥር ግቢ አጠገብ በተፈጸመው የቃጠሎው ጥቃት ላይ ምርመራ መጀመሩን ተናግረዋል። በፖሊስ ምርመራ የመጀመሪያ ግኝቶች ድርጊቱ የተፈጸመው በወጣት ታዳጊዎች ሲሆን ይህም በወንጀል ተጠያቂነት ከተቀመጠው የዕድሜ ገደብ በታች ነው ተብሎ ይገመታል ተብሏል። የጋዛ ጦርነት ከጀመረበት ጊዜ አንስቶ የእስራኤል ባለስልጣናት የእርዳታ ተቋሙ በጋዛ ከሚገኘው ሐማስ እስላማዊ እንቅስቃሴ ጋር ተባባሪ ነው በሚል እንዲዘጋ ተደጋጋሚ ጥሪ ሲያቀርቡ ቆይተዋል። የተባበሩት መንግስታት ድርጅት የባለስልጣናቱን ክስ አብሮ ተቃውሞታል ሲል ሮይተርስ ዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በጋዛ ባህር ዳርቻ በኩል እርዳታ ልታቀርብ ነው። ከዩናይትድ ስቴትስ ለጋዛ የተላከው የመጀመሪያው የሰብአዊ እርዳታ በአሜሪካ ጭነት መርከብ ተጭኖ ትናንት ሐሙስ ከቆጵሮስ ተነስቷል። ስጋሞር በተባለው መርከብ የተጫነው እርዳታ ወደ ሌሎቹ የዩናይትድ ስቴትስ መርከቦች ከመጋባቱ በፊት በጋዛ የባህር ዳርቻ አቅራቢያ በዩናይትድ ስቴትስ ባህሩ ላይ ወደ ተገነባው ማከማቻ ስፍራ ይጓዛል። አዲስ የተገነባው ስፍራ ለጋዛ ሕዝብና ሕልውና ወሳኝ የሆኑ እርዳታዎችን በየቀኑ ለበርካታ የጭነት መኪናዎች በማቅረብ የእርዳታ አሰጣጥን በእጅጉ እንደሚያሳድግ ይጠበቃል። ዋናው የራፋ ድንበር መሻገሪያ አሁንም ዝግ በመሆኑ አስፈላጊው ምግብና ውሃን ጨምሮ የሚያስፈልገውን አስቸኳይ እርዳታ በዚህ በኩል ማስተላለፉ አስፈላጊ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። የብሩኪንግስ ተቋም የመከላከያ ተንታኝ ሚካኤል ኦሃንሎን በጋዛ 2 ሚሊዮን ነዋሪዎች በረሃብ አፋፍ ላይ መሆናቸው አስከፊ አደጋ መሆኑን በመግለጽ ይህ ከቅርብ ጊዜያት ወዲህ በጣም አሳሳቢ ከሆኑት የምግብ ቀውሶች አንዱ እንዲሆን አድርጎታል ብለዋል። በብራዚል የነፍስ አድን ሰራተኞች ተመሳሳይ አደጋዎች ባንዣበቡበት ሁኔታ ነፍስ ለማዳን እየጣሩ ነው። የደቡባዊ ብራዚል ባለስልጣናት ቢያንስ 100 ሰዎችን ከገደለው ግዙፉ የጎርፍ አደጋ የተረፉትን ሰዎች ለመታደግ ትላንት ሐሙስ ከፍተኛ ጥረት አድርገዋል። አንዳንድ ነዋሪዎች ግን አካባቢያቸውን ለቀው ለመሄድ ፈቃደኛ አልሆኑም ሲል ሮይተርስ ዘግቧል። አንዳንዶቹ ንብረታቸውን ትተው መሄድ አልፈለጉም፣ ሌሎች ደግሞ ከባድ ዝናብ፣ የቀላቀለ አውሎ ንፋስ እንደሚፈጠር ማስጠንቀቂያ ቢሰጥም ወደ የቤቶቻቸው ተመልሰዋል። ካለፈው ሳምንት ጀምሮ በሪዮ ግራንዴ ዶሱል በጣለው ከባድ ዝናብና የጎርፍ አደጋ 130 ሰዎች ደብዛቸው መጥፋቱን ባለስልጣናቱ ተናግረዋል። በአደጋው ከ230,000 በላይ የሚሆኑ ሰዎች የተፈናቀሉ ሲሆን የክልሉ አብዛኛው ክፍል አካባቢውን ባጥለቀለቀው የጎርፍ ውሃ ተነጥሏል። የብሔራዊ ሜትሮሎጂ ተቋም በነገው ቅዳሜና እሁድ ቅዝቃዜ እንደሚከሰት ሲተነብይ፣ በተለይ በግዛቱ ሰሜንና ምስራቅ አካባቢዎች የሚጥለው ዝናብ ከባድ ይሆናል ብሏል። በመጨረሻም ኢራን ውስጥ ተዘጋጅ የሚል የሙዚቃ ቪዲዮ መውጣቱን ተከትሎ ቫፋዳር በመባል የሚታወቁት የራፕ ሙዚቃ አቀንቃኞች ዳንኤል ሞጋዶምና ቫፋ አህመድፑር ታሰሩ። ሞጋደምና አህመድፑር የኢራን እስላማዊ ሪፐብሊክን በመተቸት የሀገሪቱን ቀውሶችና የኢራን ህዝብ ያጋጠሙትን ፈተናዎች በጥንታዊቷ ፐርሴፖሊስ ከተማ በተቀረጸው ዜማቸው ላይ አጉልተው አሳይተዋል። ሞጋዳም በቅርቡ በኢንስታግራም ገጹ ላይ እንዳስተዋወቀው ባለስልጣኖቹ እየወረሩ ነው፣ ህዝቡ ቤቱ እየተወረረ ነው፣ ቫፋና እኔ አንድ ላይ ነን ሲል ባለስልጣናቱ እሱና ቫፋዳርን በቁጥጥር ስር መዋላቸውን ገልጸዋል። ተዋናይና ዘፋኙ ሞጋዳም ትላንት አሙስ በኢንስታግራም ገጹ ላይ የኢራን መንግስት ሁሉንም የፖለቲካ እስረኞችና አርቲስቶች እንዲፈታና አስገዳጅ የሆኑት የሂጃብ ግጎች እንዲቆሙ አሳስቧል። ኢራንን ከጸያፊው አገዛዝ መዳፍ ነጻ ለማውጣት ተዘጋጅተናልም ብሏል። አህመድፑር በመድረክ ስሙ ቫፋዳር በሚታወቀው የኢንስታግራም ገጹ ላይ ህዝቡ ለሙዚቃ ቪዲዮአቸው ድጋፍ እንዲያደርግ አሳስቧል። ይህ ከእስር በፊት የኔ የመጨረሻ ዘፈን ሊሆን ይችላል፣ ኢራን ለዘላለም ትኑር ሲልም ተናግሯል። ከዚህ በፊት ተቃዋሚ ራፐሮች ተይዘው የታሰሩ ሲሆን ሌላኛው ተቃዋሚ ራፐር ቱማጅ ሳሊሂ በኢስፋሃን አብዮታዊ ፍርድ ቤት የሞት ፍርድ ተፈርዶበታል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 2 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም ከኛ ጋር ያመሻሉ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ለማስታወስ ያክል ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የኢትዮጵያ መንግስት የመገናኛ ብዙሃን አዋጁን እንዲያከብርና እንዲያስከብር የዓለም ፕሬስ ወርን በማስመልከት አዲስ አበባ ላይ ተሰባሰቡ ባለሙያዎች ጠየቁ። በሌላ በኩል በአዋጁ ላይ የተቀመጡ መብቶችን በማክበርና ለማስከበር በኩል የሚታዩ የአፈጻጸም ችግሮች እንዲቀረፉ ለማድረግ እየሰራ መሆኑን የኢትዮጵያ መገናኛ ብዙሃን ምክር ቤት ገልጿል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ የመገናኛ ብዙሃን ምክር ቤትና ዩኔስኮ ዓለም አቀፍ የፕሬስ ወርን ለመዘከር ዛሬ ግንቦት 2 ቀን 2016 ዓ.ም አዲስ አበባ ላይ በትብብር ባዘጋጁት ውይይት ላይ መንግስት የወጡትን ህጎችና አዋጆች እንዲያከብር በባለሙያዎች ተጠይቋል። የፕሬስ ነጻነት ቀን በኢትዮጵያ እየተከበረ ያለው የሀገሪቱ የፕሬስ ነጻነት ደረጃ ያሽቆለቆለ እንደሚገኝ እየተገለጸ ባለበት ወቅት ነው። ከአምስት ዓመት በፊት በ2011 ዓ.ም ጋዜጠኞች በእስር ቤት የማይገኙባት በዘርፉ ብዙ መሻሻል ያሳየች በሚል ተወድሳ ዓለም አቀፉን የፕሬስ ነጻነት ቀን ክብረ በዓል ያስተናገደችው ኢትዮጵያ ከዚያ በኋላ ከዓመት ዓመት ደረጃዋ በየጊዜው ያሽቆለቆለ ዘንድሮ ምዘና ከተደረገባቸው 180 ሀገሮች 141ኛ ላይ እንደምትገኝ በመረጃ ነጻነት መብት ላይ የሚሰራው ሪፖርተርስ ዊዛውት ቦርደርስ የተሰኘ ተቋም ሰሞኑን ባወጣው ሪፖርት አመልክቷል። የቀድሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ኃላፊና በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህር ዶክተር ጌታቸው ድንቁ ለፕሬስ ነጻነት ማሽቆልቆል በአገሪቱ የተፈጠሩ ግጭቶችንና የፖለቲካ አለመረጋጋቶችን በዋና ምክንያትነት ያነሳሉ።
ያው አገራችን ውስጥ ኮንፍሊክቶች በዙ፣ ጦርነት መጣ፣ የፖለቲካ መካረሮች ነበሩ። እሱን ተከትሎ ፕሬሶች ለፖለቲካ መሳሪያነት ዋሉ፣ በግራም በቀኝም ያሉት እና ሙያዊነት እየቀነሰ ወገንተኝነት እየጨመረ በመንግስትም ወገን መንግስትም መንግስታዊ ባልሆኑ ወገኖችም ዘንድ ደግሞ መገናኛ ብዙሃኑን ለፖለቲካ ዓላማ ማራመጃነት የመጠቀሙ ነገር በረከተ። ያ ደግሞ ፖላራይዜሽን ፈጠረ። በሁለትና ከዛም በላይ ጎራ የተከፈሉ ፕሬሶች ሆነው እንዲታዩ ሆነና በፍጹም ባልተጠበቀ ሁኔታ በአጭር በሚባል ጊዜ ከነበረው ተስፋ አንጻር ሲታይ ወደ ኋላ ሄደ ሊባል የሚችል አይነት ሁኔታ ውስጥ ገባን።
ከፖለቲካ ቀውሶች በተጨማሪ ጽንፍ ያዙ የተለያዩ አካላት ፍላጎቶችና ሌሎችም ምክንያቶች በኢትዮጵያ የፕሬስ ነጻነት ላይ ተጽዕኖአቸው እየበረታ እንደሆነ የሚገልጸው በኢቢኤስ ቴሌቪዥን የዜናና ወቅታዊ ጉዳዮች ከፍተኛ ሪፖርተር ኤርሚያስ በጋሻው ጉዳዩ አሳሳቢ ደረጃ ላይ እንደደረሰ ይናገራል።
ባለፉት ጥቂት አመታት ከዚህ ቀደም ከለመድ ነው የእስር የአፈና የማስፈራራት ሁኔታ በተጨማሪ ደግሞ ማንነታቸው ያልታወቁ አካላት የሚዲያ ተቋማትን በተለይ ደግሞ ዲጂታል መገናኛ ብዙሃንን ሙሉ በሙሉ ንብረታቸውን የሚዘርፉበት እና ከስራ ውጪ የሚያደርጉበት ሁኔታም ደግሞ አዲስ ክስተት ሆኖ እያስተዋልን ነው የምንገኘው። ዘንድሮ በ2024 የዓለም የፕሬስ ነጻነት ቀንን እያከበርን ያለ ነው። እንዲህ ባለ በጣም በተወጠረ ሁኔታ ነው እና ይሄ የኢትዮጵያ የፕሬስ ነጻነት ደረጃ እያሽቆለቆለ መምጣቱ ጋዜጠኞች በጋዜጠኝነት ስራቸው ምክንያት ብቻ ከህግ አግባብ ውጪ በእስር የመቆየታቸው ሁኔታ እጅግ በጣም የሚያሳስበኝ ነገር ነው።
የኢትዮጵያ የሰብአዊ መብት ድርጅቶች ህብረት ዲሬክተር መስዑድ ገበየው መንግስት የሚዲያ አዋጁን ማክበርና ማስከበር እንዳለበት ይገልጻሉ።
እኛም በቅርቡ ለተባበሩት መንግስታት ባስገባ ነው የአራተኛው የዩኒቨርሳል ፔሪዲክ ሪቪው አሰስመንት በተለይ ሙያቸውን በመስራታቸው በስራቸው ምክንያት በጣም በርካታ ጋዜጠኞች ችግር እንደሚገጥማቸው ማስፈራራቱና ይሄ ሃራስመንቱ የተለመደ ነው። ከዛም ባለፈ በቅርቡ በጦርነት ጊዜ እንኳን የሞቱ ጋዜጠኞች እንዳሉ እናቃለን። ከሀገር የወጡ ፍርድ ቤት ሁሉ ሳይቀርቡ ለረጅም ጊዜ የሚቆዩ አሉ። ስለዚህ በተለይ በቅርቡ የወጣው አዋጅ የፕሬስን በሚመለከት ጋዜጠኛ በሚሰራው ስራ መታሰር እንደሌለበት ይታሰራል ወይም የሚያስጠይቅ ነገር ፈጽሟል ቢባል እንኳ በፍጹም መታሰር ሳይሆን ያለበት ጉዳዩን እየተከታተለ በዋስትና ሆኖ መስራት እንዳለበት ነው። ሲጀመር ጋዜጠኝነት ወንጀል አይደለም። ስለዚህ ኢትዮጵያ የፈረመቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎችን ጨምሮ በህገ መንግስቱ በቅርቡ የወጣው የሚዲያ አዋጁን ጨምሮ መንግስት የማክበር የማስከበርና የማሟላት ተቀዳሚ ኃላፊነት አለበት።
ጫናዎችን ለመቋቋም የመገናኛ ብዙሃን ተቋማት በጋራ ድምጻቸውን ማሰማት እንዳለባቸው ይመክራሉ። በተለይ ከአስቸኳይ ጊዜ አዋጅ በኋላ በፕሬሱ ዘርፍ ላይ ያለው ጫና መበርታቱን የገለጹት የኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚ አባል ታምራት ኃይሉ በአዋጁ ላይ የተቀመጡ መብቶችን በማክበርና በማስከበር በኩል የሚታዩ የአፈጻጸም ችግሮች እንዲቀረፉ ለማድረግ ምክር ቤቱ እየጣረ መሆኑን ተናግረዋል።
ስቴት ኦፍ ኢመርጀንሲ ከመጣ በኋላ ነገሮች እየተባባሱ ይምጡ እንጂ ከዛ በፊትም ጋዜጠኞች በህጉ አግባብ ከስራቸው ጋር በተያያዘ ከሆነ መታሰር የለባቸው የሚለው ነው በአዋጁ ላይ የጸደቀው እና የአፈጻጸም ችግሮች እንመለከታለን። እንግዲህ ይህን ለመፍታት በእኛ በኩል የኢትዮጵያ መገናኛ ብዙሃን ምክር ቤት ከተለያዩ አካላት ጋር ግንኙነት አለው፣ ከመንግስት አካላት ጋር ማለት ነው። በተለይ አሁን ዋነኛ ከሳሽ እንደሚታወቀው ፌዴራል ፖሊስ ነው። ከፌዴራል ፖሊስ ጋር የመግባቢያ ሰነድ ለመፈራረም እንቅስቃሴ እያደረግን ነው። የሚያስከስስ ጉዳይ ያላቸው ጋዜጠኞች ካሉ መጀመሪያ ለምክር ቤቱ አሳውቆ ምክር ቤቱ የግልግል ዳኝነት አቋቁሟል። በዛው መሰረት እንዲታይ በዛ ውስጥ የማይታይና ወይም አባል ያልሆኑ ከሆኑ ብቻ ጋዜጠኞች የሚታሰሩበት ሁኔታ ሊኖር እንደሚችል መግባቢያ ሰነዶች ላይ የሰፈረ ነገር አለ።
ጉዳዩን በተመለከተ ከመንግስት በኩል ምላሽና አስተያየት ለማግኘት ያደረግነው ጥረት የመንግስት ኮሚኒኬሽን አገልግሎት ባለስልጣናት ስልክ ባለመመለሳቸው ሊሳካልን አልቻለም። ከፕሬስ ነጻነት ማሽቆልቆል ጋር በተገናኘ የሚቀርቡበትን ክሶች በተደጋጋሚ የሚያስተባብለው መንግስት በእስር ላይ የሚገኙ የመገናኛ ብዙሃን ባለሙያዎች በሚዲያ ስራቸው ምክንያት ሳይሆን በሽብርና ሌሎች ወንጀሎች የተጠረጠሩ እንደሆኑ ይገልጻል። ይሁንና ባለሙያዎቹ በወንጀል የሚጠረጠሩት በጋዜጠኝነት ስራቸው ነው በማለት የጋዜጠኞችና የሰብአዊ መብት ተሟጋቾች የመንግስትን ምክንያት ይቃወማሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔ መጽሔት ይቀጥላል። በመተከል ዞን ድባጤ ወረዳ ውስጥ ባለፈው ሳምንት በታጣቂዎች በተፈጸመ ጥቃት አንድ ሰው መገደሉንና 5000 ያክል ነዋሪዎች አካባቢያቸውን ለቀው መሰደዳቸውን ተጎጂዎቹ ለአሜሪካ ድምጽ ገልጸዋል። በወረዳው የቆርኬ ቀበሌ ጫካ ውስጥ የነበሩና የክልሉን መንግስት የሰላም ጥሪ ተቀብለው ከማህበረሰቡ ጋር የተቀላቀሉ ናቸው በተባሉ ታጣቂዎች ተፈጸመ በተባለው በዚሁ ጥቃት 30 የሚደርሱ ቤቶች መቃጠላቸውን የአካባቢው ነዋሪዎችና ተጎጂዎች ተናግረዋል። የክልሉን መንግስት የሰላም ጥሪ ተቀብለው ከጫካ የገቡት የቀድሞ የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበርና በአሁኑ ሰዓት በቤኒሻንጉል ጉምዝ ክልል የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ግራኝ ጉንደታን በታጣቂዎቻቸው ላይ ስለተነሳው ክስ ጠይቀናቸው በጥቃቱ የታጣቂዎቻቸው እጅ እንደሌለበት ተናግረዋል። አስቴር ምስጋናው ዝርዝር አላት።
በቤኒሻንጉል ጉምዝ ክልል መተከል ዞን ድባጤ ወረዳ ቆርቄ ቀበሌ ውስጥ ባሉ አራት ጎጦች ባለፈው ሳምንት ማክሰኞ ሚያዝያ 21 ቀን 2016 ዓ.ም ምረት ታጣቂዎች በፈጸሙት ጥቃት አንድ ሰው መገደሉንና 30 ቤቶች መቃጠላቸውን በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የጠየቁን በቀበሌው የደሌ ጎጥ ነዋሪው በጥቃቱ መኖሪያ ቤታቸው መቃጠሉን ተናግረዋል።
ከ30 ቤቶች በላይ ነው። የሰው ህይወት ደግሞ አንድ ሰው ህይወት ሙታል። በተጨማሪ የተነዳ ከብትም ነበረ። ከብቶች ፍየሎች ነበሩ እና ይህ የተከሰተው ባለፈው ማክሰኞ ነው ማለት ነው።
በቆርቄ ቀበሌ አሙሩ ጎጥ ነዋሪ እንደነበሩና በጥቃቱ ከአካባቢያቸው መሸሻቸውን የገለጹልን ሌላው ስማቸውን እንዳንጠቅስ የጠየቁን ግለሰብ በአካባቢው ደረሰ ያሉትን ጥቃት ያስረዳሉ።
ሲወሩን ብቻ ነው ያየ ነው። ከዛ ቤቱ መቃጠል፣ ከብት ዝርፊያ ምናምን ሲያካሂዱ እኛ በቃ ምንም እኛ አካባቢ ምንም የመንግስት ኃይልም አልነበረም። ከዛ ለቀን ወደ ቆርቃ የሚባለው እነሱ እንግዲህ ያገኙትን አቃጥሎ ያገኙትን ዘርፎ ያገኙትን ወስዶ ነው የሄዱ ማለት ነው።
በጥቃቱ ከአካባቢያቸው የሸሹ ሰዎች በሺዎች እንደሚቆጠሩ ያመለከቱት በቆርቄ ቀበሌ የዳሌ ጎጥ ነዋሪው ተጠያቂ ያደረጉትም ከመንግስት ጋራ እርቅ ፈጽመው የገቡ ታጣቂዎቹን ነው።
ጥቃቱን የፈጸሙት ከዚህም በፊትም ጥቃት ሲያደርሱ የነበሩ አሁን ደግሞ በሰላዊ መንገድ መንግስት ጥሪ አድርጎላቸው ባለፈው አመት የገቡ ማለት ነው እና የክልሉ አድማ በታኝ ኃይል ጋር ማለት ነው በመሰማጠር ነው ይህንን ጉዳት ያደረሱ ማለት ነው። ቦታው እዛ አካባቢም እየኖረ ያለ የኦሮሞ ማህበረሰብ ነው። ህዝቡ በቃ ተበታት ነው፣ ወዲያውኑ ነው ወደ ጫካ የሸሸው። ወደ 5 የሚጠጋ ነው። በቃ ኖርማሊ ዳለ፣ ታቦር፣ ቶከል እና አሙሩ ጎጥ የሚባል ሰፈር ነው። ዳሌ ለሁለት ይከፈላል። ዳሌ ታቡርና ዳሌ ሰቡ ይባላል። ከነዚህ አራት ጎጦች ነው ተፈናቅሎ የወጣ ማለት ነው ህዝቡ የሸሸው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አመት በዚሁ አካባቢ የተፈጸመን ጥቃት መነሻ በማድረግ ባወጣው መግለጫ በሀገሪቱ የቀድሞ ተዋጊዎችን ትጥቅ የማስፈታትንና ወደ ሰላማዊ ህይወት የመመለስን ሂደት መንግስት በቅርበት እንዲከታተል መጠየቁ ይታወሳል። ከክልሉ መንግስት ጋር እርቅ ፈጽሞ የገባው የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበርና በአሁኑ ሰዓት የቤኒሻንጉል ጉምዝ ክልል የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ በመሆን እያገለገሉ የሚገኙት አቶ ግራኝ ጉደታ ታጣቂዎቻቸው በሰሞኑ ጥቃት እጃቸው እንደሌለበት ተናግረዋል።
በደባቲ አካባቢ መስመር የሚንቀሳቀሱ የኦነግ ሸኔ ታጣቂ ነው እንጂ እዛው የሚንቀሳቀሱ እነሱ ናቸው እንጂ እኛ መንግስት እዛ አካባቢ አይገባም።
የጉሙዝ ዲሞክራሲያዊ ንቅናቄ ሊቀመንበር የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ ባደረገበት አስተያየት ላይ ከቡድኑ ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ታጣቂ ቡድኑ ከዚህ ቀደም የቀረቡበትን መሰል ውንጀላዎች አስተባብሏል። ከቤኒሻንጉል ጉምዝ ክልል መንግስት መልስ ለማግኘት የመተከል ዞን ዋና አስተዳዳሪ አቶ ለሚሰዋ ወያ የእጅ ስልክ ላይ ደጋግመን ብንደውልም ስልኩ ባለመስራቱ ምክንያት ምላሻቸውን ማካተት አልቻልንም። በቤኒሻንጉል ጉምዝ ክልል በመተከል ዞን ግልገል በለስ ወረዳ ባለፈው አመት በመንግስት የተገባልን ቃል አልተፈጸመም በማለት በንጹሐን ዜጎች ላይ ጥቃት መፈጸሙን የኢትዮጵያ ሰብአዊ መብቶች ኮሚሽን የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ ለአሜሪካ ድምጽ በዚያው ሰሞን መናገራቸው ይታወሳል። የኢሰመጉ ዋና ኮሚሽነር ዳንኤል በቀለ በወቅቱ ኢትዮጵያ ውስጥ በታጣቂዎች የሚፈጸመው ጥቃት አሳሳቢ ሆኖ መቀጠሉን መጥቀሳቸውም ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ወደ ተከታዩ ዘገባ ስናልፍ የቻይና መሰረተ ልማት ግንባታ ፖሊሲ አካል የሆነው የገዳ ልዩ ኢኮኖሚ ዞን ግንባታ ፕሮጀክት ዛሬ ስራውን በይፋ ጀምሯል። ቻይና 3 አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው የመቀነትና መንገድ ማገናኛ ተነሳሽነት ወይም ቤልት ኤንድ ሮድ ኢኒሼቲቭ አካል እንደሆነ የተገለጸው ፕሮጀክቱ በምስራቅ ሸዋ ዞን ሞጆና አዳማ ከተሞች መካከል እንደሚገነባ የቻይና ባቡር ግንባታ ኃላፊ ዴን ሄገን ገልጸዋል። በአይነቱ በቻይና አፍሪካ ዲፕሎማሲ ግንኙነት ምሳሌ የሚሆን ነው ብለዋል። በገዳ ልዩ የኢኮኖሚ ዞን ግንባታ ስራ ማስጀመሪያ ላይ ተገኙት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የነጻ ኢንዱስትሪ ቀጠናን ለማዘጋጀት የፖሊሲ ማሻሻያ ማድረጓን ገልጸዋል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የመጣኔ ሀብት ባለሙያ ደግሞ በቻይና ብድሮች የሚገነቡ መሰረተ ልማቶችና ሌሎችም ስራዎች መልካም ቢሆኑም በአግባቡ ካልተመሩ ለአደጋ ሊያጋልጡ እንደሚችሉ ማመልክተዋል። ገልሞ ዳዊት ዝርዝር አለው።
በኦሮሚያ ክልል ምስራቅ ሸዋ ዞን በአዳማና በሞጆ ከተሞች መካከል በአዲስ አበባ አዳማ ዋሳ ፈጣን መንገድና በኢትዮ ጅቡቲ የምድር ባቡር መስመር በቅርብ ርቀት የሚገነባው የገዳ ልዩ ኢኮኖሚ ዞን በ4000 ሄክታር መሬት ላይ የሚያርፍ ነው። የግንባታ ፕሮጀክቱ ዛሬ አርብ ግንቦት 2 ቀን 2016 ዓ.ም በይፋ ሲጀመር ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ የፌዴራልና የክልል ባለስልጣናት ተገኝተዋል። የቻይና ባቡር ግንባታ ድርጅት ኃላፊ ደሄገን ግንባታው ቻይና 3 አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው የመቀነትና መንገድ መገናኛ ተነሳሽነት ማለትም ቤልት ኤንድ ሮድ ኢኒሼቲቭ አካል መሆኑን ይናገራሉ።
በዚህ በሉሜ ወረዳ የሚከናወነው የፕሮጀክቱ ስራ የኢትዮጵያን ኢንዱስትሪ የሚያፋጥን በአቅርቦትና ሽያጭ ኢትዮጵያን ከዓለም አቀፍ ሀገራት ተርታ የሚያሰልፍ ነው። ይህም ብቻ ሳይሆን በቻይና አፍሪካ የኢኮኖሚ ግንኙነት ውስጥ ጉልህ ሚና ያለው ለኢትዮጵያ እድገትም ወሳኝ ሚና የሚጫወት ነው።
ሄገን የገዳ ልዩ ኢኮኖሚ ዞን ግንባታ የሚካሄድበት ቦታ የሰው ኃይልን በቀላሉ ለማግኘት የሚያስችልና ብዙ ሀብት ያለበት አካባቢ እንደሆነ ጠቅሰው ፕሮጀክቱ በኢትዮጵያ ያሉትን ሌሎች ኢንዱስትሪ ፓርኮችንም እንደሚያገናኝ ተናግረዋል። የግንባታ ፕሮጀክቱ በይፋ በተጀመረበት ዝግጅት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አሊ ኢትዮጵያ ነጻ የንግድ ቀጠና ሐሳብን ለማሳለጥ የፖሊሲ ማሻሻያ ማድረጓን ገልጸዋል።
ለውጥ ያመጣንበት አንዱ ነገር ኢንዱስትሪያል ፓርክ በብድር ከመገንባት ፍሪ ትሬድ ዞን ለፕራይቬት ሴክተሩ አስቻይ ሁኔታ በመፍጠር የውጭና የሀገር ውስጥ ባለሀብቶች ተጋግዘው ሰፋፊ ኢንዱስትሪዎች የሚፈጥሩበትን አውድ መፍጠር ነው። ከዚህ አንጻር የፖሊሲ ለውጥ ካደረግን በኋላ የመጀመሪያው ነጻ የንግድ ቀጠና በድሬዳዋ መጀመሩ ይታወሳል። ሁለተኛው የንግድ ቀጠና አሁን እዚህ ሞጆ ተጀምሯል። በዚሁ መንገድ የሚቀጥል ይሆናል።
ስራውን የሚያከናውነው የሰው ኃይል የማቅረቡ ስራ የሚቀጥላል ያሉት ጠቅላይ ሚኒስትሩ ግንባታውን ለማካሄድ የተፈራረመው የቻይና ኩባንያ ስራውን በቶሎ እንዲጀምርም ጠይቀዋል።
በዚህ ቦታ እንደምትመለከቱት ከዚህ ወደ ጅቡቲ የሚሄደው ፈጣን መንገድም ባቡርም ይኸው በቅርብ ርቀት ይገኛል። ከዚህ ወደ አዋሳ ወደ ኬንያ የሚሄደው ፈጣን መንገድ በቅርብ ርቀት ይገኛል። ከመንገድ መሰረተ ልማት አንጻር በጣም ጠቃሚ የሆነ ግብአት ተገኝቷል ማለት ነው። ሁለተኛው ኢነርጂ ነው። ኢነርጂ በከፍተኛ ደረጃ እያመረትን ነው። እዚህም ቦታ በቀለለ መንገድ ኢነርጂ ማድረስ ተችሏል።
ግንባታውን ከሚያከናውነው የቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ተወካይ ጋር የተፈራረሙት የገዳ ልዩ ኢኮኖሚ ዞን ኃላፊ ሞቱማ ተመስገን ፕሮጀክቱ በ24000 ሄክታር መሬት ላይ የሚያርፍና ስራውን በየደረጃው እንደሚከናወን አመልክተዋል። ይህ ግንባታው ጠቅላላ ወጪ ምን ያክል እንደሆነ አቶ ሞቱማ ባይገልጹም ስራው አገልግሎትንና ምርትን ባካተቱ 10 ሴክተሮች ላይ እንደሚያተኩር አስረድተዋል። የምጣኔ ሀብት ባለሙያና በተባበሩት መንግስታት የልማት ድርጅት የብሪክስ ሀገራት ጉዳይ አማካሪ ዶክተር ጌዲዮን ገሞራ ጃለታ እንደ አውሮፓውያን አቆጣጠር በ2013 የተጀመረው የመቀነትና መንገድ መገናኛ ተነሳሽነት ፕሮጀክቶች ወጪ በቻይና እንደሚሸፈን ይናገራሉ።
ያው $1 trillion ነው ይሄ በአጠቃላይ ዘ ቤልት ኤንድ ሮድ ኢኒሼቲቭ ያለው። ቻይና የተለያየ ባንኮች አሉ፣ ኮንስትራክሽን ባንኮች አሉ፣ ማኑፋክቸሪንግ ባንኮች አሉ፣ የተለያዩ ባንኮች በቻይና ውስጥ ያሉ ሰፖርት የሚያደርጉት ነው ይህንን ፕሮጀክት። እነዚህ ፕሮጀክቶች ሲሰሩ የቻይና ካምፓኒዎች ነው የሚሰሩት። ለሌላ ሀገር ለውጭ ላሉ ካምፓኒዎች አይሰጥም ለቻይና ነው። ስለዚህ እነሱ 2009 ጀምሮ የጀመሩትን ጎ አውት ፖሊሲ ማጠናከሪያ ነው። ምን ማለት ነው? ኢንዱስትሪያል ዞንም ቢሆን መንገድም ቢሆን ሬልዌይም ቢሆን የቻይና ካምፓኒ ነው ኢንቮልቭድ የሚሆን። ስለዚህ ከዛ አንጻር ፈንዱ መምጣቱ ለታዳጊ ሀገሮች ለኢትዮጵያ እንዳሉ ጥሩ ነገር ሆኖ ሳለ ግን መልሶ ደግሞ የቻይናን ለቻይና ካምፓኒዎች ስለሚሰጥ ስለዚህ የቻይና ካምፓኒዎችን ለማጠናከር የሚጠቀሙበት ስትራቴጂ ነው ማለት ነው።
በብድር መልክ የተገኘው ገንዘብ ወለዱ ተመጣጣኝ ነው ያሉት ዶክተር ጌዲዮን ፕሮጀክቶቹን የተቀበሉት ሀገራት ስራውን በአግባቡ እየመሩ ካልሆነ ለሀገር አደጋ ነው ይላሉ።
በብድር አሰራር ያው የሚታወቅ ነው። ይሄም ባንኮችም ፎር ፍሪ ምንም የሚሰጡት ነገር የለም ሀገር ውስጥም ሆነ ከውጭ። ግን ዋና አላማው ያንን ነገር መውሰድ አይደለም። ሀገሮች ዲሲፕሊን ሆነው በተቀመጠላቸው ተርም ሎኑን እንዲከፍሉ ነው። ግን ሪስክም አለ። ሪስኩ ምንድነው? ፐርፎርም ካላደረጉ እነዚህ ኢንስቲትዩሽኖች ቻይኖቹ ሊወስዷቸው ይችላሉ። ፎር ሳም ይርስ ብድሩ እስኪመለስ ድረስ እነሱ ማኔጅ ሊያደርጉ ይችላሉ። እንደዚህ አይነት ሪስክ አለው። ግን ያው ምንም ነገር ሲሰራ ትሬድ ኦፍ አለው። ፎር ፍሪ የሚሆን ነገር የለም። ዜር ኢዝ ኖ ፍሪ ላንች ዲፕሎማሲ ይባላል። ስለዚህ ማንም አገርም ሆነ ኢንስቲትዩሽን ኢንዲቪጁዋል የትሬድ ሪስክ ምንት የሚለው ነገር አለ። ግን ቅድም እንዳልኩት ነው ፕሮፐርሊ ተሰርተው ወደ ኢኮኖሚ ውስጥ ገብተው ፕሮዳክቶችን እያመረቱ የሚሰሩ ከሆነ ምንም ችግር የለው።
ሌላው የምጣኔ ሀብት ባለሙያ ዶክተር አማኒዮን ረዳ በኢትዮጵያ የሚካሄደው የኢንዱስትሪ ግንባታ ጥናቶች እንደሚገሉት ገልጸው በቻይና ብድር ስለሚሰሩት መሰረተ ልማቶችና ፕሮጀክቶች እንዲህ ይላሉ።
በአሁኑ ሰዓት አበዳሪዎች ሁሉ 1001 ምክንያት እየደረደሩ ገንዘብ በማይለቁበት ሁኔታ እኔ ቻይና ለዚህም ሆነ ለሌሎች ፕሮጀክቶች ገንዘብ የሚለቅ ከሆነ የኢትዮጵያ መንግስት መቀበል ነው ያለበት። በጣም እርግጠኛ ነኝ የኢትዮጵያ መንግስት ለነዚህ ልማቶች የሚያስፈልገውን ገንዘብ ሲበደር የፕሮጀክት አዋጭነት፣ ክፍያዎች የሚከናወኑበት መንገድ፣ ቴክኖሎጂ፣ ብዙ ዝርዝር ዲቴሎችን ከአሁን በፊት እንደነበሩ አይነት ብድሮች በዝርዝር በዲቴል ተያይ ይቀበላል ብዬ አላምንም።
ዶክተር አማኒዮን ባለፈው መንግስት አስተዳደር በገፍ ሲወሰድ ነበር ያሉት ውጭ ብድር አገሪቱን ጫና ውስጥ መክተቱንና ለአሁኑ መንግስት እንቅስቃሴም ችግር እንደሚፈጥር ገልጸዋል። አሁን መንግስት በውጭ ብድር ላይ እያደረገ ነው ያሉትን ጥንቃቄም ለዚህ ማሳያ እንደሆነ አመልክተዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
ከሀገር ውስጥ ዘገባዎች ወጣ ብለን ወደ አህጉሩ ስንሻገር በደቡባዊ አፍሪካ በምትገኘው ዛምቢያ የሚገኙ ባለስልጣናት ሙስና በመንግስት መስሪያ ቤቶች እየተስፋፋ መሆኑን ይናገራሉ። በተለይ አገልግሎቶችን ለማግኘት ጉቦ መክፈል በስፋት ተለምዷል። በሀገሪቱ ያለው የጤና ዘርፍም ከዚህ የጸዳ አይደለም። በህገወጡ ድርጊት በተሳተፉ ጥፋተኞች ላይ ከበድ ያለ እርምጃ እንደሚወስዱም ባለስልጣናት በማስጠንቀቅ ላይ ናቸው። ካቲ ሾርት ከሉሳካ ያደረሰችንን ዘገባ እንግዱ ወልዴ ያቀርበዋል።
በሙስናና በብልሹ አስተዳደር ላይ የወሰድነው እርምጃ ቁርጠኛ መሆናችንን የሚያመለክት ነው። ከሙስና ጋር በምናደርገው ትግል እንዲሁም በህግ አስከባሪ አካላት መካከል ውጤታማ የሆነ ትብብር እንዲጠናከር በማድረግ ረገድ መሻሻሎች ታይተዋል።
የሰማችኋቸው የዛምቢያው ፕሬዝደንት ታካይንዴ ሂቼለማ የመንግስታቸውን ተቋማት እያሽመደመደ ያለውን ሙስና ለማስቆም በፓርላማ ንግግራቸው ቃል ሲገቡ ነው። ሂቼለማ የተመረጡት ከሶስት ዓመታት በፊት እንደ አውሮፓውያን አቆጣጠር 2021 ሲሆን ዓለም አቀፍ የገንዘብ ተቋማት ሙስና በዛምቢያ ስር የሰደደ እንደሆነ ሪፖርቶችን ያወጡበት ዓመት ነበር። በዛምቢያ ዩኒቨርሲቲ መምህር የሆኑት ቻሪቲ ሙሳምባ በፕሬዚዳንቱ የተገለጸውን ጉዳይ በተግባር እንዳዩት ተናግረዋል። ለደም ምርመራ ወደ ሉሳካ ሆስፒታል ሄደው በነበረበት ወቅት አንድ የጤና ባለሙያ አገልግሎት ለማግኘት ጉቦ መክፈል እንዳለባቸው አስከትለው ለሄዱት እህታቸው እንደጠየቀ ይከሳሉ።
ለምርመራ የተሰለፉትን ተመልከቺ። አንድ ማሽን ብቻ ነው ያለው። እናም ከስራ ብዛት ይበላሻል። እህትሽ ቶሎ እንድትመረመር ከፈለግሽ ስሟን ከዝርዝሩ በላይ አድርገዋለሁ። አንቺ ግን እኔን የምትረጂኝ ከሆነ ነው።
ይህ ድንገተኛና ብቻውን የታየ ክስተት አይደለም። በእንደ አውሮፓን አቆጣጠር 1980 የተቋቋመው የዛምቢያ ሙስና ኮሚሽን ባለፈው አንድ ዓመት ብቻ በጤናው ዘርፍ ከ100 በላይ የሙስና ቅሬታዎችን እንደተቀበለ አስታውቋል። ሞኒካ ሙዋንሳ የኮሚሽኑ ምክትል ዲሬክተር ናቸው።
ሆን ብሎ የአሰራር ደንቦችንና የዛምቢያን የዕቃ ግዢ መመሪያና ሕግ ችላ በማለት ሙስና እንደሚፈጸም ታዝበናል። ሕግን በመሻር ያልተፈቀደላቸው አቅራቢዎች ኮንትራት ሲያገኙ፣ የግዢ ሰራተኞችም ከአቅራቢው ችሮታ ሲጠብቁ፣ እንዲሁም ከዕቃ ግዢ ጋር ግንኙነት ያላቸው ግለሰቦች ስልጣናቸውን ካለአግባብ ሲጠቀሙ ታስተውሏል።
በበርሊን መሰረቱን ያደረገውና ሙስናን የመሰሉ ጉዳዮችን የሚከታተለው ትራንስፓረንሲ ኢንተርናሽናል በማደግ ላይ ባሉ ሀገራት የሚታየው ሙስና እንደ ህፃናት ክትባት የመሰሉ እጅግ አስፈላጊ አገልግሎቶችን ሲያስተጓጉል ታካሚዎች አገልግሎት ለማግኘት የሚጠብቁበትን ጊዜ ሊያራዝም እንዲሁም የታካሚዎችን እርካታና አገልግሎቱ ያለውን ተደራሽነት ሊቀንስ ይችላል። የዛምቢያ ሙስና ኮሚሽን ከሁለት ዓመታት በፊት የቀድሞውን የጤና ሚኒስትር ጨምሮ 5 ግለሰቦችን ከ18 ሚሊዮን ዶላር ግዢ ጋር በተያያዘ በቁጥጥር ስር አውሏል። እስካሁን ግን በፍርድ ቤት ጥፋተኛ አልተባሉም። ከአምስት ዛምቢያውያን አንዱ የመንግስት አገልግሎት ለማግኘት ጉቦ ይጠየቃል ሲል ትራንስፓረንሲ ኢንተርናሽናል በዛኑ ዓመት አስታውቋል። የሙስናው ኮሚሽን ዜጎች ጉቦ ሲጠየቁ ለባለስልጣናት እንዲያስታውቁ ይጎተጉታል። በድጋሚ የኮሚሽኑ ምክትል ዲሬክተር ሞኒካ ሞዋንሳ
ብሔራዊ የጸረ ሙስና ፖሊሲ ተዘጋጅቷል። በቅርብ ጊዜ ውስጥ በፕሬዝዳንቱ እንደሚጸድቅ ይጠበቃል። ይህ ለመላ ሀገሪቱ የተዘጋጀ ፖሊሲ ነው። የማህበረሰቡ አባላት ፖሊሲውን እንዲመለከቱ ተጋብዘዋል። ምክንያቱም የሁሉንም ግብአት ያስፈልገናል።
አዲሱ የጸረ ጉቦና ሙስና ፖሊሲ የስነ ምግባርና እሴት ባህል ለማዳበር እንዲሁም ሙስናን ለመከላከል ለመቀነስና ሲከሰትም ለመመርመር ያለመ መሆኑ ተመልክቷል። አዲሱ ፖሊሲ በተጨማሪም ጉቦ ከፋዮችን በሕግ ተጠያቂ ያደርጋል።
አሁንም ከአህጉሩ ዘገባዎች ሳንወጣ ናይጄሪያ በምርጫ ወቅት የተፈጸሙ ማጭበርበሮች ላይ እርምጃ መውሰድ መጀመሯ ለአፍሪካ ዲሞክራሲ አዲስ የለውጥ ምዕራፍ መሆኑ ተገልጿል። እንደ አውሮፓውያን አቆጣጠር በ2023 በተደረገው አጠቃላይ ምርጫ ሁከትና ብጥብጥ መነሳቱን ተከትሎ አገሪቱ ሕግ በተላለፉ ላይ ክስ በመመስረት የህዝብን አመኔታ ለመመለስ ጥረት እያደረገች ነው። አሜካ ጊብሰን በዚህ ዙሪያ ከአቡጃ ያደረሰችን ዘገባ ተከታዩ ነው። በናይጄሪያ ተካሂዶ በነበረው አጠቃላይ ምርጫ ሕግ በመተላለፍ የተጠረጠሩ 196 ሰዎች ክስ ተመስርቶባቸዋል። የናይጄሪያ ጠበቆች ማህበር ከገለልተኛው ብሔራዊ የምርጫ ኮሚሽን ጋር በመሆን እንደ አውሮፓውያን አቆጣጠር መጋቢት 4 2024 ዓ.ም በናይጄሪያ በሚገኙ ፍርድ ቤቶች ክስ የማሰማት ሂደቶችን የጀመሩ ሲሆን አገሪቱ የምርጫ ሙስናን ለመቅረፍ ዝግጁ መሆኗን አጽንኦት ሰጥተው ተናግረዋል። ክስ ከተመሰረተባቸው ሰዎች መካከልም የምርጫ ኮሚሽኑ አባላትና የፖለቲካ ባለስልጣናት ይገኙበታል። እንደ ስቴፈን ጆን ያሉ ዜጎች እርምጃው ወደ ትክክለኛ አቅጣጫ የሚወስድ ነው በማለት አወድሰውታል።
የምርጫ ስርዓታችንን ጽዱ ለማድረግ በምርጫ ወቅት ሕግ የጣሱ ሰዎች እንዲጠየቁ በማድረግ ተመሳሳይ መንገድን ለመከተል ለሚፈልጉ ሰዎች ትምህርት እንዲሆን ማድረግ ያስፈልጋል።
የምርጫ ማጭበርበር ናይጄሪያን ለረጅም ጊዜ ሲያውክ የቆየ ጉዳይ ነው። በዲሞክራሲ ላይ ያለውን እምነትም ሸርሽሮታል። ለዚህም ነው እንደ ኢግዌ ፍራይዴ ያሉ ናይጄሪያውያን በፍርድ ሂደቱ ላይ ጥርጣሬ እንዳላቸው የሚገልጹት።
እንደ ናይጄሪያ ባለ ሀገር በምርጫ ወቅት የሚነሳ ሁከት ወደ ፍርድ ቤት ቢሄድም ጉዳዩ የትም አይደርስም።
ሕገ መንግስታዊ ድንጋጌዎች ቢኖሩም ናይጄሪያ በምርጫ ወቅት የሕግ ጥሰት የፈጸሙ ሰዎች ላይ ክስ ስትመሰርት የመጀመሪያ ጊዜዋ ነው። የምርጫ ሂደቱን በማሰናከል የተሳተፉ ግለሰቦች ላይ የተመሰረተው ክስ ውጤታማ እንዲሆን የናይጄሪያ ጠበቆች ማህበር ለብሔራዊ ምርጫ ቦርዱ ነጻ የማማከር አገልግሎት እየሰጠ ነው። እንደ አውሮፓውያን አቆጣጠር በ2023 አጠቃላይ ምርጫ ወቅት የናይጄሪያ ፖሊስ ካሰራቸው ሰዎች መካከል 215ቱ ክስ የቀረበባቸው ሲሆን ከነዚህ ውስጥ 197ቱ የምርጫ ሕግ ጥሰቶች ናቸው። ናይጄሪያ እስካሁን ገለልተኛ የምርጫ ጥሰት ኮሚሽን ባለማቋቋሟ የሁሉም ጉዳይ እየታየ ያለው በመደበኛ ፍርድ ቤቶች ውስጥ ነው። የምርጫና አስተዳደር ባለሙያ የሆኑት ጂዴ ኦጆ የምርጫ ወንጀሎችን ለመዋጋት ዋና እንቅፋት የሆነው የምርጫ ጣልቃ ገብነት መሆኑን ይገልጻሉ።
But let's not be too optimistic. This
በጣም ተስፋ ማድረግ የለብንም። በምርጫ ጥሰቶች ውስጥ ዋና ተጠቃሚ የሆኑ በፖለቲካ መደብ ውስጥ ያሉ ገጸ ባህሪያት ናቸው። ገለልተኛ ኮሚሽን ማቋቋም ማለት በራስ እግር ላይ እንደመተኮስ በመሆኑ በምርጫ ወቅት የሚፈጸሙ ጥሰቶችን ወደ ፍርድ ለማምጣት ወይንም ጥብቅ ህጎችን ለማውጣት አይቸኩሉም። ስለዚህ በህግ መሰረት የምርጫ ጥሰት መርማሪ ኮሚሽን ለማቋቋም ጥረት አያደርጉም።
ባለፈው ምርጫ እንደ ሴራ፣ መራጮችን ማዋከብ፣ ድምጽ መግዛትና ሁከት የመሳሰሉ የህግ ጥሰቶች ተስተውለዋል። በናይጄሪያ የምርጫ ለመግባባቶችን ለመፍታት እንደሚወሰዱ እርምጃዎች የምርጫ ወንጀሎችን ለፍርድ ለማቅረብ የተቀመጠ ቀነ ገደብ ባለመኖሩ የህግ ሂደቱ ለወራት አልፎ ተርፎም ለአመታት ሊዘልቅ ይችላል። የፍርድ ሂደቶቹ በመካሄድ ላይ ያሉ ግን የህዝብ አመኔታን መልሶ ለመገንባት ያለመከሰስን ባህል መስበር ምን ያክል አስፈላጊ መሆኑን ኦጆ አጽንኦት ሰጥተው ያስረዳሉ።
የምርጫ ጥሰቶችን ለማስወገድ የልሂቃን መግባባት ሊኖር ይገባል። ይሄ ካልሆነ ግን እንደ ሰለጠነ ህዝብ፣ እንደ ዲሞክራሲ ልንታይ አንችልም።
በአፍሪካ ትልቁ የህዝብ ብዛት በሚገኝባት ናይጄሪያ የምርጫ ተአማኒነት መኖሩ ለአህጉሩ በአጠቃላይ ትልቅ ጠቀሜታ አለው። በቅርቡ የተደረገው እንደ አውሮፓውያን አቆጣጠር የ2022 የምርጫ ህግ ማሻሻያ ለፍትህና ለግልጽነት መሰረት የጣለ ሲሆን በናይጄሪያ ተአማኒ፣ ነጻና ፍትሃዊ ምርጫ እንዲኖር ያስችላል የሚል ተስፋ ሰጥቷል። የናይጄሪያ መንግስት ወደ ተግባር ይለውጠው ይሆን ለሚለው ጥያቄ ግን እንደ አውሮፓውያን አቆጣጠር በየካቲት 2027 የሚካሄደው ቀጣዩ ፕሬዝዳንታዊ ምርጫ መልስ ሊኖረው ይችላል። ግብሰን ኤሜካ ከአቡጃ ላጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ዩናይትድ ስቴትስ ዘገባዎች ስናልፍ ደግሞ ጽንስ ማስወረድን በተመለከተ የባይደንም ሆነ የትራምፕ የምርጫ ዘመቻዎች የየራሳቸውን መልእክት በማስተላለፍ ላይ ናቸው። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ የ2024 ምርጫ እየተቃረበ ባለበት በዚህ ወቅት የስነ ተዋልዶን መብት በተመለከተ ዜጎችም ሆኑ ሕግ አውጪዎች ያላቸውን አስተያየት ሰብስባለች። እንግዱ ወልዴ ያቀርበዋል።
በመጪው የአሜሪካ ምርጫ የፕሬዝደንት ባይደን አጋር የሆኑት ምክትል ፕሬዝደንት ካመላ ሃሪስ የስነ ተዋልዶን መብት አስመልክቶ ረቡዕ ዕለት በፔንስልቬንያ ባደረጉት የምርጫ ዘመቻ በበርካታ ግዛቶች የጽንስ ማስወረድ መብት መታገዱን አውግዘዋል። በተለይ በፍሎሪዳ 6 ሳምንት የሞላውን ጽንስ ማስወረድ ተከልክለዋል።
ሁኔታውን በትክክል መግለጽ አለብን። ሴቶች ለራሳቸው መልካም የሆነውን ነገር ያውቃሉ ብላችሁ አታምኑም? በአንዳንድ ግዛቶች የሚገኙ ሕግ አውጪዎች አብዛኞቹ ሴቶች ናቸው። እናም እነዚህ ሕግ አውጪዎች ሴቷ ምን ማድረግ እንዳለባት መናገር ይችላሉ። ስለሆነም በዚህ ጉዳይ ላይ ድምፅ እንሰጣለን።
ባይደን በበኩላቸው በድጋሚ የሚመረጡ ከሆነ ከ2 ዓመታት በፊት በጠቅላይ ፍርድ ቤት የታገደውንና ለ50 ዓመታት ቆይቶ የነበረውን ጽንስ የማስወረድ መብት መልሶ እንዲጸና እንደሚያደርጉ ይናገራሉ። የሪፐብሊካን ፓርቲውን ይወክላሉ ተብሎ የሚጠበቁት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማኅበራዊ ሚዲያ መድረካቸው ባለፈው እሁድ ባሰፈሩት መልእክት የጽንስ ማስወረድ መብት ጉዳይ ለየግዛቶቹ መተው እንዳለበትና መልሶ ወደ ፌዴራል መንግሥት መምጣት እንደሌለበት እንዲሁም ጉዳዩን በተመለከተ ሀገሪቱ በቅርቡ ወደ መግባባት እንደምትመጣ አስተያየታቸውን ሰጥተዋል። ከ2 ዓመታት በፊት በእንዳራፓን አቆጣጠር 2022 ጠቅላይ ፍርድ ቤት የጽንስ ማስወረድ መብትን ሽሯል። መብቱ እንዲሻር በመደገፍ ድምፅ ከሰጡት 5 ዳኞች ውስጥ 3ቱ በትረምፕ የተሾሙ ናቸው። ገትማከር የተሰኘው ተቋም እንደሚለው በአሁኑ ወቅት 41 የሚሆኑ ግዛቶች ጽንስ ማስወረድን ከልክለዋል። እንደየግዛቱ ከ6 እስከ 24 ሳምንት ጊዜ የሆነውን ጽንስ ማስወረድ ተከልክለዋል። የሂውማን ራይትስ ዎች የሕፃናት ጉዳዮች ዲሬክተር የሆኑት ጆ ቤከር እንደሚሉት ክልከላው በርካታ ድምፅ ሰጪዎችን አነቃቅተዋል።
የጽንስ ማስወረድ መብት በየግዛቱ እንዲከበር በጉዳዩ ላይ ድምፅ እንዲሰጥ በሚደረገው ጥረት ሴቶች በብዛት ወጥተው እንዲሳተፉ አድርጓል።
ባይደንም ሆኑ ትራምፕ መብቱ በግዛቶች በኩል እንዲወሰን ይሻሉ። ይህም በ2024 ምርጫ ዋናው ጉዳይ ሆኖ ይወጣ እንደው ለማየት ነው የሚሉትና እርሳቸውም ፕሮላይፍ ወይም ውርጃ እንዲከለከል የሚሹ ዲሞክራት መሆናቸውን የሚገልጹት የጆርጅ ሜሰን ዩኒቨርሲቲው የሕግ ምሁር ሄለን ሃልቫሬ ናቸው።
That's been a constant conversation in the US since the overturning of Roe with Dobbs v. Jackson.
የባይደን የምርጫ ዘመቻ ቡድን ኒውዮርክ ታይምስ እና ሌሎችም እንደሚሉት
ዋና አጀንዳ አድርጎታል። ይህ ስልታዊ ውሳኔ ነው። 1% የበለጠ ድምጽ ለማግኘት ይጠቅማቸዋል። ይህ እንዳለ ሆኖ ግን የጽንስ ማስወረድ አጀንዳ ከሌሎቹ ጋራ ማለትም ከኢኮኖሚ የዋጋ ግሽበት እና የስደተኞች ጉዳይ ጋር ተፎካካሪ አጀንዳ ነው።
በቪኦኤ የስፓንኛ ቋንቋ አገልግሎት በሰሜን ካሮላይና ቃለ መጠይቅ የተደረገላት የዱክ ዩኒቨርሲቲ ተማሪ የሆነችው አማያ ክሌተን እርሷና መሰሎቿ የስነ ተዋልዶን መብት እንደ ትልቅ ጉዳይ እንደሚመለከቱ ተናግራለች።
መብቱ በጠቅላይ ፍርድ ቤት ከታገደ ወዲህ ጉዳዩ በአሜሪካ የመነጋገሪያ ርዕስ ሆኗል። እንደሚመስለኝ በርካታ ተማሪዎች የሚጨነቁበትና የሚያሳስባቸው ጉዳይ ነው።
በኒው ሃምፕሺር የግዛቲቱ ምክር ቤት ሪፐብሊካን አባል የሆኑት ጂም ኮፋልት ደግሞ ድምፅ ሰጪዎች ጉዳዩ በተለያየ መልክና ደረጃ እንዳሳሰባቸው በማስታወቅ ላይ መሆናቸውን አካፍለውናል።
በግዛቶች ደረጃ በጽንስ ማስወረድ ላይ ክልከላ መኖሩ የሚያሳስብ ጉዳይ ነው። በእኛ ግዛት በያዝነው የሕግ አውጪዎች የሥራ ዘመን ግን እንደዛ አልነበረም። እንደ ማኅበረሰብ በጉዳዩ ላይ ረዘም ያለ ውይይት ያስፈልገዋል። ጉዳዩን በተመለከተ የት ላይ መስመር ማስመር እንዳለብንም መነጋገር አለብን።
በጽንስ ማስወረድ ላይ የሚደረገው ሙግት ሕጋዊ ትንቅንቅ እየሆነ መጥቷል። በቅርቡ በአሪዞና እንደታየው በአብዛኛው በፓርቲ ወገን ተይዞበት የሚደረግ ነው። በአሪዞና ሙሉ ለሙሉ ጽንስ ማስወረድን የሚከለክለው ሕግ መልሶ ተሽሯል። ተንታኞች እንደሚሉት ሕጋዊ ፍልሚያው በግዛቶች ደረጃ ይቀጥላል። ነገር ግን በህዳር ወር በሚደረገው ፕሬዝደንታዊ ምርጫ ውርጃ ዋናው ጉዳይ ሆኖ ይወጣ እንደው ለማወቅ ጊዜው ገና ነው። ቬሮኒካ ባልደራስ ኢግሌሲያስ ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
ከአሜሪካ ድምጽ የሚተላለፉ ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። በተከታይ ደግሞ በግጭት መሃል የሚጓዙ የሰሜን ወሎ መንገደኞችን ፈተና እንመለከታለን። በሀገር መከላከያና በፋኖ ታጣቂዎች መካከል በሰሜን ወሎ ዞን አካባቢዎች የሚደረጉ የተኩስ ልውውጦች ከደሴ ወደ ወልዲያ፣ ከወልዲያ ወደ ደሴ በተሽከርካሪ ሲጓዙ በነበሩ ተሳፋሪዎች፣ እንዲሁም በእግራቸው ሲንቀሳቀሱ በነበሩ ያልታጠቁ ሰዎች ላይ የሞትና የአካል ጉዳት ማስከተሉን የዓይን እማኝ መሆናቸውን የተናገሩ ግለሰቦች ለአሜሪካ ድምጽ ገልጸዋል። አስተያየት ሰጪዎቹ እልባት ያልተገኘለት የትጥቅ ግጭት በተሽከርካሪ በሚንቀሳቀሱ ተሳፋሪዎች ላይም የደህንነት ስጋትም አስከትሏል ብለዋል። ስለ ጉዳቱ ተጨማሪ ማብራሪያ ለማግኘት ከወልዲያ ሆስፒታል፣ ከዞኑ መንግስት ኮሚኒኬሽን መምሪያና ከክልሉ መንግስት ኮሚኒኬሽን ቢሮ ለማግኘት ሙከራ ብናደርግም አልተሳካልንም። መስፍን አራጌ ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን ባለፈው ሳምንት አርብ ሚያዝያ 25 ቀን 2016 ዓ.ም በመከላከያ ኃይልና በፋኖ ታጣቂዎች መካከል በነበረው ግጭት ከደሴ ወደ ወልዲያና ከወልዲያ ወደ ደሴ በሚጓዙ ተሳፋሪዎችና በእግራቸው ሲንቀሳቀሱ የነበሩ ሰላማዊ ሰዎች ላይ ጉዳት ማድረሱን የዓይን እማኝ መሆናቸውን የተናገሩ ግለሰቦች ለአሜሪካ ድምጽ ገለጹ። የተኩስ ልውውጡ ሲካሄድ የዓይን እማኝ ነበርኩ ያሉ ስማቸው እንዲጠቀስ ያልፈለጉ አንድ የስሪንቃ ከተማ ነዋሪ አንድ አሽከርካሪ በአካባቢው በእግራቸው በመንቀሳቀስ ላይ የነበሩ ሰላማዊ ሰዎችን ጨምሮ እንስሳም መሞታቸውን ለአሜሪካ ድምጽ ገልጸዋል። ለደህንነታቸው በመስጋት ስማቸውም እንዳይጠቀስ ድምጻቸውም እንዲቀየር የጠየቁና ከደሴ ወደ ወልዲያ ሲጓዙ የነበሩ አንድ ተሳፋሪ ከደሴ 65 ኪሎ ሜትር ርቀት ላይ በምትገኘው ስሪንቃ አካባቢ ሲደርሱ ከወልዲያ አቅጣጫ ወደ ደሴ ይጓዝ የነበረ ሌላ አነስተኛ የህዝብ ማመላለሻ ተሽከርካሪ በተባራሪ ጥይት ተመቶ አሽከርካሪው መገደሉን አስረድተዋል። እሳቸው የነበሩበት መኪና ላይ ግን ተሳፋሪዎች ላይ ከደረሰ ጉዳት ውጭ የሞት አደጋ አለመከሰቱን ተናግረዋል።
እኛ ከደሴ ወደ ወልዲያ ነበር የምንሄደው። ያኛው መኪና ግን ከወልዲያ ወደ ደሴ የሚጓዝ እንደነበረና ሹፌሩ የስሪንቃ ልጅ ነው፣ አንዱ አለም የሚባል ልጅ፣ እንደውም በቅጽል ስሙ ሙከይፍ ነው የሚባለው፣ ሙቷል።
በዚሁ አነስተኛ ተሽከርካሪ ውስጥ የነበሩና ስማቸው እንዳይገለጽ የጠየቁ ሌላው ተሳፋሪ ከፍተኛ የተኩስ ልውውጥ ተፈጥሮ በተሽከርካሪዎቹና በተሳፋሪዎቹ ላይ ጉዳት የደረሰው ከወልዲያ ወደ ደሴ የሚመጣውም ሆነ ከደሴ ወደ ወልዲያ የሚሄደው አነስተኛ የህዝብ ተሽከርካሪ ስሪንቃ ከተማ አካባቢ በደረሱበት የሚያስደስት አጋጣሚ እንደነበር ገልጸዋል።
አርብ ዕለት ሚያዝያ 25 ማለት ነው ሁለት ሰዓት ከሩብ እስከ ተኩል ባለው ሰዓት ውስጥ ከደሴ ወደ ወልዲያ ብረ ተሳፍሬ በመሄድ በመኪና ውርጌሳ ከተማዋን ወጣ እንዳለን የሙስሊም ቀብር አለ። ወደ ወልዲያ ስንሄድ በግራ አቅጣጫ የሙስሊም ቀብር አለ። ከታች በኩል አዳዲስ የተሰሩ መንደሮች አሉ። እዛ ጋር ስንደርስ ነው የተመታው አደጋ የደረሰብን። ከየት አቅጣጫ እንደተኮሰባና ከፊት ለፊት ያለውን መስተዋት ሰብሮ የገባ ጥይት አንድ ተሳፋሪ እሱን በስቶት አልፎ ከኋላ የተቀመጠችው ሴትዮ እሷንም መቷት ተጎድታ መርሳ ሆስፒታል የመጀመሪያ ሕክምና እርዳታ ተደርጎላቸው ወደ ወልዲያ ሂደዋል።
በቀጠለው የተኩስ ልውውጥ በርካታ ያልታጠቁ ሰዎች ለጉዳት እየተዳረጉ እንደሚገኙ ይሄው አስተያየት ሰጪ አክለው ጠቅሰዋል።
ንጹሐን እየተጎዳ ነው። ምንም በማያውቀው መንገደኛ እኛ አሁን ለሸቀል የወጣን ሰዎች ነን። በቃ በደረሰው ነገር በጣም አዝነናል።
ጉዳት ደረሰባቸው ስለተባሉት ሰላማዊ ሰዎች ቁጥርና ስለ ጉዳቱ ዝርዝር ለማወቅ ወደ ወልዲያ ሆስፒታል ስራ አስኪያጅ ፍሳሐ የኋላው ጋር ደውለን ስብሰባ ላይ መሆናቸውን የነገሩን ሲሆን ከቆይታ በኋላ መልሰን ስንደውል ስልካቸው አልሰራለንም። ስማቸው እንዳይጠቀስ ድምጻቸውም አየር ላይ እንዳይውል የጠየቁ የወልዲያ ሆስፒታል የስራ ባልደረባ ግን ጉዳት ከደረሰባቸው ውስጥ ከሶስት የማያንሱት ሕክምና ማግኘታቸውን ጠቁመዋል። የሰሜን ወሎ ዞን መንግስት ኮሚኒኬሽን መምሪያ ኃላፊ ዲያቆን ተፈራ ሰይፉን እንዲሁም የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታውን በስልክ ለማግኘት ያደረግነው ጥረት አልተሳካልንም። በተራራማውና በገጠራማው የዞኑ አካባቢዎች የቀጠለው የተኩስ ልውውጥ ለሰዎች ሞትና የአካል ጉዳት፣ ለንብረት ውድመትና ለሰብሎች መጥፋት ምክንያት እየሆነ እንደሚገኝ አስተያየት ሰጪዎቹ ተናግረዋል። በአማራ ክልል የአይነቱ የሲቪሎች ጉዳት እየደረሰ ያለው ዓለም አቀፉ ማህበረሰብ፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና አጋር አካላት በክልሉ በመከላከያና በፋኖ ታጣቂዎች መካከል በቀጠለው ግጭት ያልታጠቁ ዜጎች ላይ የሚደርሰው ጉዳት እንደሚያሳስባቸው እየገለጹበት ባሉበት ወቅት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው የካቲት 5 ቀን 2016 ዓ.ም ባወጣው መግለጫ በአማራ ክልል ልዩ ልዩ አካባቢዎች በቀጠለው አሳሳቢ ግጭት በሲቪል ሰዎች ላይ ጉዳት እየደረሰ እንደሚገኝ ገልጸዋል። በታጣቂ ቡድኖቹ ከሚደርሱት ጉዳቶች በተጨማሪ የመንግስት የጸጥታ ኃይሎች በሲቪል ሰዎች ላይ የሚፈጽሙት ከህግ ውጭ ግድያዎች አሁንም እጅግ አሳሳቢ እንደሆኑና እልባት ሳያገኙ መቀጠላቸውን መግለጫው አመላክቶ ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
በጸጥታ ችግር ምክንያት ተቋርጠው የነበሩ ሀገር አቋራጭ የትራንስፖርት አገልግሎቶች በተቆራረጠ መንገድም ቢሆን እየሰሩ እንደሚገኙ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩ ተናገሩ። ደረጀ ደስታን ያነጋገራቸው።
በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ አገር ውስጥ የሚደረጉ የየብስ እንቅስቃሴዎች በጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የአገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይተዋል። ወደ አንዳንድ አካባቢዎች በተሽከርካሪ መንቀሳቀስ በማዳገቱም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁኑ ወቅት ያለው የአገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ለዚህና ለሌሎች ጥያቄዎች ምላሽ ለማግኘት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝደንት አቶ ብርሃኔ ዘሩን አነጋግሬያቸዋለሁ። የማህበሩ ተሽከርካሪዎች አገልግሎት የሚሰጡት ወደ የትኛው የአገሪቱ አካባቢዎች እንደሆነ ተጠይቀው ከሚያብራሩበት ይጀምራሉ።
አንዳንድ የጸጥታ ችግር የነበረባቸው ቦታዎች ላይ የማንሄድበት ነበር። አሁን ግን በዚህ በኦሮሚያ በወለጋ ሳይድ የተንቀሳቀስን ነው።
ከአዲስ አበባ ተነስቶ ወዴት ድረስ መሄድ ይችላል? በእያንዳንዱ አቅጣጫ
ወደ ወለጋ ይሄዳል።
እስከ የት ድረስ? ወለጋ ማለት
ከጊምቢ ድረስ ያልፋል። ሁሉም ጋር ያጠቃል። አሁን ባለው ሁኔታ አማራ ክልል በተወሰኑ የጸጥታ ችግር የነበረባቸው ነበር። ያም ሆኖ ግን በተቻለ መጠን አማራ ክልልም መኪኖች እየሄዱ ነው።
የማይሄዱባቸው አካባቢዎች አሉ?
አሁን ላይ የለም።
ጠቅላላ ወደ የትኛውም አካባቢ ይንቀሳቀሳሉ?
አዎ፣ ያው እንግዲህ የጸጥታው ነገር ኦኔ እንዶፍ አይደለ። አንዳንድ የጸጥታ ችግሮች ሲኖሩ ፎር ሴፍቲ ይቆማል እንጂ አሁን ባለ ሁኔታ ሁሉም ጋር እየሄድን ነው። የዚህ ደሴ በርም ሰሞኑን በዚህ በአላማጣ ጉዳይ ላይ ትንሽ መስተጓጎል አድርጎ ነበር አንድ ሁለት ቀን። ከዛ በኋላ ግን ያው አሁን ተስተካክሎ እስከ መቀሌ ድረስ እየተኬደ ነው። ደሴ ዙሪያ ያሉትም ከዚህ ከአዲስ አበባ ተነስተን እየሄድን ነው።
አውቶቡሶች ናቸው የሚሄዱት?
አዎ፣ አገር አቋራ
በየቀኑ ነው የሚሄዱት?
አዎ፣ በስኬጅ ሩላቸው መሰረት በየቀኑ እየወጡ ነው። አሁን ለምሳሌ በዚህ በደሴ መስመር ያው በዓልን አስመልክቶ በርካታ የህብረተሰባት በዓሉን ከቤተሰቡ ከህብረተሰቡ ጋር ለማሳለፍ እየሄደ ነው። በርከት ያሉ ተሽከርካሪዎች ደግሞ በትርፍ ጉዞ እየመደብን እየሄዱ ነው። አሁን መቀሌ ራሱ በዛሬው ቀን እንኳን ወደ 1-6 መኪና ሄዷል።
ከወትሮው የተለየ ነገር አለው የእንቅስቃሴው መጠንና?
አሁን በዓል ስለሆነ ትንሽ እንቅስቃሴው ጨመር ብሏል።
በአዘቦት ቀን ምን ያህል ነው የሚሄደው? በቀን ለምሳሌ ወደ መቀሌ
በአዘቦት ቀን አንድ ነው።
ወደ ጎንደርስ ይሄዳል?
ከዚህ ከአዲስ አበባ ጎንደር አንሄድ። አዲስ አበባ ጎጃም ግን እየሄደ ነው። ባህር ዳርም እየተኬ ሄዳል።
ከአዲስ አበባ ጎጃም ውስጥ እስከ ባህር ዳር ነው ወይስ ከባህር ዳር አልፎም ይሄዳል?
ለዳንግላ ማርቆስ ምናምን እየሄደ
ነው። በቀን አንድ ብቻ ነው የሚሄዱት? በየቀኑ በአንድ ቀን ነው የሚገቡት ወይስ
በስኬጅ ሩሉ መሰረት? አሁን ለረጅም ጊዜ ጎጃም መስመር ተዘግቶ አልነበረም። አሁን ግን ያው ሁኔታ በከፊል አስተማማኝ እየሆነ ይመስላል። ስለዚህ ህብረተሰቡ ደግሞ መጓጓዝ አለበት። ስለዚህ ያንን እያደረግን ነው። ያው ኦን ኤንድ ኦፍም ቢሆን ዛሬ ሄደ ነገ ደግሞ ጸጥታው ትንሽ ካስቸገረ እሱን አዘግይተ ደግሞ አንድ ቀን ሁለት ቀን አልፈ ደግሞ አገልግሎት መስጠትን ትቀጥላለህ።
በዚህ ውስጥ ምን ያህል ፈቃደኞች ናቸው የህዝብ ትራንስፖርት አገልግሎት ሰጪዎች? የሚከፍሉትስ ዋጋ ምን ያህል ነው? እስካሁንስ የከፈሉት ዋጋ ምንድን ነው?
ያ ያው እንደ ነጋዴ ነው የምታስበን። ዞሮ ዞሮ አንዳንዴ ጸጥታ በሌለባቸው ክልሎች ላይ ያው ትንሽ መከራከር ጉዳይ ይኖራል። መንግስት አንዳንዴ እጀባም የፓትሮሊንግ ስራም ስለሚሰራ እንሄዳለን። ሹፌሮች አንዳንድ ጊዜ ያው ከፍራቻ የተነሳ እንሄድም የሚል ይሄዳሉ፣ ግን በከፊል ነው እሱ። ግን አሁን ያ የተቀረፈ ይመስል
ሹፌሮች ወይም የትራንስፖርት ድርጅቶች ይገደዳሉ እንዲሄዱ ወይስ በምርጫቸው ነው የሚሄዱ?
አይ እኛ በጋራ ሆኖ በሚወጣ እስኬጅሩል አለ፣ የጋራ የስምሪት የሚወጣ ለማህበራት በጋራ ሆነን የምናወጣው ማለት ነው። በዛ ስምሪት መሰረት ተሽከርካሪዎቻቸውን መድበው ስራውን ይሰራሉ። ግዴታ የሚባል ነገር የለም። ያው ግድ የሚኖረው በሀገር ላይ የሚመጣ አንዳንድ የጸጥታ ነገሮች ያሉና የሪሻፍሊንግ ሰራዊት የማጓጓዝ ነገር ሲኖር ያው ግዴታ ስለሆነ ያን ጊዜ በግዴታ እንሰራለን።
ካለው ፍላጎት አንጻር፣ ከህዝብ ፍላጎት አንጻር ማለት ነው፣ ምን ያህል በቂ የትራንስፖርት አቅርቦት አለ? አገር አቋራጭ አውቶቡሶችን በሚመለከት ነው መጠይቆት።
አሁን ባለው ሲትዌሽን ነው ወይስ ኢን ጀነራል ነው የምታወራው?
በጠቅላላውም አሁን ባለውም ሁኔታ ሁለቱንም ለይተው ቢነግሩኝ ደስ ይለኛል።
የእኛ ፖፕሌሽን ግሮዝ ያው እንደምታየው ከፍ እያለ ነው። ፍልሰቱ አዲስ አበባ ላይ በጣም በርካታ ነው። አሁን ባለው ሲትዌሽን አዲስ አበባን ጨምሮ ትራንስፖርት አቅርቦቱ ካለን የተሽከርካሪ ብዛትና ከዲማንዱ ጋር ተመጣጣኝ አይደለም።
እሱ በፊት ከነበረው ቀንሷል ቁጥሩ የተሽከርካሪው አቅርቦት?
አዎ በፊት ይገባ ነበር። አሁን ግን አደረጃጀታችንም ድሮ የነበረው በማህበራት አደረጃጀት ነበር ለረጅም ጊዜ። ሶ አሁን መንግስት አደረጃጀቱን እድገት የሚመጥንና ተወዳዳሪ ለመሆን በሚል በንግድ ህጉ ብቻ እንድንደራጅ አድርጎ ወደ ስራ እየገባንበት ያለ ሁኔታ ነው። ፍሬት ትራንስፖርቱ ኦልሞስት ሁሉም ወደ ንግድ አደረጃጀት፣ ወደ አክሲዮን፣ ወደ ፒኤልሲ ዞሯል። እንደ በፊቱ በማህበራት የለም። ያ በነን ፕሮፊታብል ኦርጋኒዜሽን ስም የተደራጀ ነበር ለሀያ ምናምን አመት። አሁን ግን መንግስት እዚህ በአዲሱ የትራንስፖርትን ከማሳደግ አኳያ እና ተወዳዳሪ ከመሆን አኳያ በሼር ካምፓኒ ጠንካራ እንድንሆን በተለያየ አደረጃጀት አውጥቶ እዛ ውስጥ እንጄጅድ ሆነን ኦልሞስት የደረቅ ጭነቱ አልቋል። እዛ ሆነናል። የቀረው አሁን ማመላለሻ ነው። ህዝብ አመላለሻም በሂደት ላይ ነው ያለ ነው። እየቀየር ነው ነው። በዛን ጊዜ የተሻለ ተሽከርካሪ የመበደር አቅም ይጨምራል። እንግዲህ መንግስትም አንዳንድ ኢንሴንቲቭ ያዘጋጅልናል ብለን ተስፋ እናደርጋለን።
የህዝብ ማመላለሻዎቹ ስምሪት ለምሳሌ ድሮ በአንድ ቀን ተነስተው በአንድ ቀን የሚገቡበት ወይም በአንድ ቀን ተነስተው ሁለት ቀንም ይፍጅ ብቻ የነበራቸው የጊዜ ገደብ ነበረ። አሁን በዛ ጊዜ መሰረት ነው የሚሄደው ወይስ ለውጥ አለ?
ልዩ የሚባሉ የትራንስፖርት አቅርቦት አለ። ያ ማለት አርሊ ከአዲስ አበባ ተነስቶ ኢንጂን ሳይዙ የተለየ ነው። የክፍያው መጠንም ለዛ ክፍያ መጠን የሚችሉ ህብረተሰቦችን ይዞ ኦልሞስት ሁሌ በአንድ ቀን ነው እሱ የሚገባው። ከዚህ መቀሌም የሚገባ አለ፣ ከዚህ ይሄ ተነስቶ አርባ ምንጭም የሚገባ አለ። ረጃጅም መስመሮች ያሉትን ይሄዳል። በመደበኛው ግን በኪሎ ሜትር ሽፋናቸው ለምሳሌ መቀሌን ካየን በሁለት ቀን ነው የምናደርገው።
ምን ያህል ሰዎች ነው የሚጭኑት?
መደበኛ አውቶቡስ ከ60 ወንበር ነው፣ ከ45 እስከ 55 ወንበር ነው። በልዩ ያው ምቾትን ምንን ታሳቢ ያደረገ ስለሆነ
የእናንተን ብቻ ነው የሚጠቀሙት ወይስ ሌሎችም አሉ? ሌሎችም እንደናንተው እንደዚህ እንደዚሁ የሚያቀርብ አለ? አውቶቡሶችን በሚመለከት ወይስ አገር አቋራጭ አውቶቡሶችን ማለቴ ነው? ለምሳሌ ዛሬ አንድ ሄዷል ብለውኝ ነበር እና ሌላም ከሌላም በኩል የሚሄድ አለ ወይስ የእናንተ ብቻ ነው?
አይ በመደበኛ የተደራጁት ከመንግስት ተርሚናሎች የሚነሱ አውቶቡሶች ናቸው። በመደበኛነት የምንወጣው እኛ ብቻ ነን። ያ ማለት እኛ እንሄዳለን። እንደገና ደግሞ ልዩ ባስ ደግሞ ያሉት ከስተመሮች የተለዩ የመክፈል አቅማቸው ከፍ ያለ ስለሆነ እነሱም ይሄዳሉ። ግን ብዙሀኑን የሚወክለው መደበኛው ስለሆነ መደበኛው በቀን ከሚሰጠው ስምሪት ውጪ አይሄድምም። ሪስትሪክትድ ነው።
ወደ ጎንደር፣ ወደ መቀሌም፣ ወደ የትኛውም አካባቢ መሄድ ወደ ወለጋም ቢሆን መሄድ የሚፈልጉ ተጓዦች ቢኖሩ ያላቸው አማራጭ ምንድን ነው? አውቶቡስ መሄድ ለሚፈልጉት
እንግዲህ ያው ልዩ አውቶቡስ አለ ብያለሁ። ከዛ መደበኛው አለ። እንደገና ደግሞ ክልሎች ያደራጇቸው መለስተኛ የሚባሉ አውቶቡሶች አሉ።
አብዛኛው የትኛውን ነው የሚጠቀመው ከነዚህ ውስጥ?
መደበኛውን ነው ብዛት የምንጠቀመው። መንግስትም ታሪፉን ሬጉሌት የሚያደርገውና መንግስት በሚሰጠው ታሪፍ መሰረት ብቻ ነው የሚንቀሳቀሰው እና ብዙሀኑን ክፍል የሚሸፍነው መደበኛው።
ዋጋስ አማካይ ትልቁ ርቀት የሚያስከፍለው ምን ያህል ነው? እስከ ምን ያህል ድረስ?
አሁን ባለው 840 ብር አካባቢ ነው
በአውቶቡስ ለመጓዝ።
አዎ፣ በልዩ ደግሞ ወደ 2400 ምናምን ብር በአንድ ሰው ትከፍላለህ። ልዩነቱ ይሄ ልዩ የሚባለው በአንድ ቀን ነው የሚገባው፣ መደበኛው ግን በሁለት ቀን ነው የሚገባው።
በጣም አመሰግናለሁ። በጣም
ደረጀ፣ እኔም በጣም አመሰግናለሁ።
የተከበራችሁ አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና እደሩ።